the voice of America. ላለፉት ጥቂት ሳምንታት በጎንደርና አካባቢው በቀደሙት በርካታ ወራት ደግሞ በኦሮሚያ ክልል የተከፈከሱትንና በአጠቃላይም በተለያዩ ሀገሪቱ ክፍሎች እየታዩ ያሉትን ቀውሶች መንስኤዎች ምንነት የሚመረምርና ሁነኛ የመፍትሄ አማራጮች ለመቃኘት የሚጥር ውይይት ነው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ተወያይ እንግዶቹ ሞያና ልምዳቸውን በሚያስተዋውቁበት ይጀምራል ዝግጅቱ።
ዳንኤል ተፈራ እባላለሁ። ሙያዬ አስተማሪነት ነው። ማስተምረው ኢኮኖሚክስ ሲሆን ከዚህ በፊት ሚሽጋን ውስጥ አስተምሬያለሁ ለብዙ ጊዜ። አሁን ኤመሬተስ ፕሮፌሰር ነው የምባለው። ቢሆንም አላቋረጥኩም ተማሪንና መጽሐፌን። ይህን ለማድረግ እድል ያገኘሁት ዩኒቨርሲቲ ኦፍ ዊስካንስን ዋይት ዋተር የሚባል ቦታ ነው። የምኖረው ማዲሰን ነው፣ የዊስካንስን ዋና ከተማ።
አበባው አያሌው እባላለሁ። በአዲስ አበባ ዩኒቨርሲቲ በታሪክ ትምህርት ክፍል ለስምንት ዓመታት ያክል አስተምሬያለሁ። አሁን ደግሞ በአዲስ አበባ ዩኒቨርሲቲ ስነ ጥበባት ኮሌጅ በአለፈለገ ሰላም የስነ ጥበባትና ዲዛይን ትምህርት ቤት የኢትዮጵያ ታሪክና የኢትዮጵያ ስነ ጥበባት ታሪክ መምህር ነኝ።
አመሰግናለሁ እንግዶቼ። የወቅቱን የኢትዮጵያ ሁኔታ መመርመር እንድችሉ አማራጮችንም እንድትፈነጥቁ ጭምር እስኪ ከመሰረታዊው ነገር እንነሳ። ባለፉት ጥቂት ሳምንታት ውስጥ የተለያዩ የተቃውሞ እንቅስቃሴዎች በተለያዩ የኢትዮጵያ ክፍሎች ታይተዋል። ይበልጡን በጎንደርና አካባቢው ጎልቶ ታይቷል። የሰው ሕይወትም ያለፈበት አጋጣሚ ተፈጥሯል። እስኪ በአጠቃላይ ከሀገሪቱ ሁኔታ ጋር አያይዘን ለመመልከት ብንሞክር ምንድነው የተፈጠረው? ምንስ ነው የሚነግረን ይሄ የህብረተሰቡ የተቃውሞ እንቅስቃሴ የታየበት ሁኔታ? አቶ አበባው ከርሶ ልጀምር።
እሺ፣ መልካም አሉላ። እንግዲህ ቢያንስ እንደው ከአስር ዓመት በፊት መንግስት ራሱን ያሻሽላል የሚል ግምት ነበረን። አንደኛ ይሄ መንግስት ሁለት ጊዜ ነው የተንገዳገደው። አንደኛ በራሱ ነው። የመጀመሪያው 1993 በእኛ በኢትዮጵያውያን አቆጣጠር ነው። ህዝቡ ባልገባበት ከራሱ በመነጨ ነገር ወጣና ያ የራሱን ክፍፍል ፈጠረ። ያ መንገራገጭ ለውጥም ሳያስመጣ ቀረ። ሁለተኛው 97 ነው። እንግዲህ ኢህአዴግ ኢትዮጵያን መምራት ከጀመረበት ጊዜ አንስቶ ትልቅ የህዝብ ተቃውሞ አንደኛ በሰላማዊ መንገድ ምንለው የ97ቱን ነው። ምክንያቱም ራሱ ባረቀቀው ህገ መንግስት ይሄው እኔም እገዛበታለሁ እናንተም ትተዳደሩበታላችሁ ባለው ህገ መንግስት መሰረት ምርጫ ተካሄደ። ያ ትልቅ ሰላማዊ የሆነ ተቃውሞ ተፈጠረ። ያ ሰላማዊ ተቃውሞ ደግሞ ራሱ መንግስት አልቀበለውም ስላለ የህዝብን ድምፅ ስላልሰማ አምርቶ ነበረ። ሁለተኛው አሁን ነው እንግዲህ ከ11 ዓመት በኋላ ቢያንስ አንድ መንግስት ለውጥ ያመጣል ተብሎ ይታሰብ ነበረ። የህዝብን ብሶት ይሰማል ብለን ነበረ የምናስበው። አሁን ትልቁ ችግር ምንድን ነው? መንግስት ከራሱ አኳያ ይሄ የአስተዳደር ጉድለት ነው፣ መልካም አስተዳደር ስላለ ነው፣ የዜጎች መብት ስላልተከበረ ነው ይላል እንጂ ትልቁ ነገር ምንድን ነው? ህገ መንግስታዊ ጥያቄ ነው ህዝቡ የሚያነሳው። አንደኛ መብቴ ይከበርልኝ ነው። ሁለተኛ ህገ መንግስቱ አንድ ህዝብ ራስን በራስ የማስተዳደር መብት ካለው እኔ ከሌ ነኝ፣ እኔ በዚህ ነው የምተዳደረው፣ እኔ በዚህኛው ወገን ብከለል የሚል በርካታ ጥያቄዎች አሉ። አሁን የወልቃይትን ተነሳ ገኖ እና ህዝቡም ብሶት ትንሽ ግፍም ሲበዛበት ተነሳ እንጂ ትልቁ ነገር ደቡብ ላይ ነበር የምሰማው። በኢትዮጵያ ደቡባዊ ክፍል አሁን የኢትዮጵያ የደቡብ ብሔር ብሔረሰብና ህዝቦች ተብሎ በተከለለው ክልል ውስጥ እኛ እኮ እንደዚህ አይነት ህዝብ ነን እና የራሳችንን አስተዳደር እንፈልጋለን እያሉ ይነሱ ነበረ። እነዛም ተትተው የኦሮሚያም ጉዳይ አንድን ህዝብ ድንበር ከከለልክ በኋላ እኔ ጣልቃ ገብቼ እንደዚህ አደርግልሃለሁ የሚል ነገር አልሰራም። ህዝቡ አሁን እያነሳ ያለው ህገ መንግስታዊ ጥያቄ፣ ያ ህገ መንግስታዊ መብት ስላልተከበረለት ነው። ኦሮሚያም አሁን ብዙ ጊዜ የመገናኛ ብዙሀን እናንተን ጨምሮ ማታነሷቸው ደግሞ በደቡብ ክልልም ከዚህ በፊት የነበሩ ብዙ ጥያቄዎች ነበሩ።
በተከታታይ ግጭቶች ታይተዋል። የይገባኛል ጥያቄዎች በተደጋጋሚ ሲሰሙ ቆይተዋል። እነሱን ነው እያሉ ያሉት።
አዎ፣ ከወልቃይትም በፊት ከኦሮሚያም በፊት እነዚህ ሁሉ ዞሮ ዞሮ መቋጫቸው ምንድን ነው? ህገ መንግስቱ አልተከበረም። እንግዲህ ህገ መንግስት ካለ ከህገ መንግስቱ ደግሞ ተነስተው ተተንት ነው የሚዘረዘሩ ህጎች፣ መመሪያዎች፣ ደንቦች የአንድን ህዝብ መብት ያስከብራሉ ብለን ነው የምናስበው። በሰላማዊ መንገድ መብታችን እናስጠብቅ ያሉ ህዝቦች ወይንም ደግሞ የህብረተሰብ ክፍሎች መብታቸው ሲጠበቅ አልታይም። ከዛ ይልቅ ምንድን ነው ህገ መንግስቱ መንግስትን ልጓም ሊያበጅለት ሲገባ መንግስት ህገ መንግስቱን ልጓም ሊያደርገው አልቻለም። ይሄ በመሆኑ የተነሳ የሚነሳው የህገ መንግስት የመከበርና ያለመከበር ጥያቄ ነው እንጂ አይ አማራ በዚህ በኩል ኦሮሞ በዚህ በኩል ተነስቶ አይደለም። ሁሉም የሚያነሱት የህገ መንግስት ጥያቄ ነው።
መልካም።
ይሄንን መንግስት ራሱ በተነገገው በሚተዳደርበት ህግ መመለስ ካልቻለ እንግዲህ ሁለት ነገር ነው። አንደኛ ህግ ማይዳኘው ህዝብ ካለ አመጽ መብቱ ነው፣ አማራጩም ነው። ምንም ሊሆን አይችልም። በህጋዊ መንገድ በህገ መንግስት መሰረት ጥያቄ ያነሳ ህዝብ መልሱ ጉልበት ከሆነ መልሱ ኃይል ከሆነ የህዝብ አማራጭ አመጽ ሊሆን ይችላል። ይሄ አንድ ነው። ሁለተኛ ደግሞ ህገ መንግስታዊ ክለሳ ያስፈልገናል። ኮንስቲቱሽናል ሪቪዥን አፕሊስ ያስፈልገናል። በዚህ ነው የሚመለከተው።
መልካም። አማራጮቹን ገፋ አድርገን በዝርዝር እንመለከታለን። ሰፋ ያለ ትንታኔ የሚሰጥ በቅጡ እየሆነ ያለውን ለመረዳት የሚያስችል ጥያቄ ስላቀረብ እንዲሁ ሰፋ ያለ ከተለያዩ አቅጣጫ ማየት የሚያስችል ሀሳብ ነው ያቀረቡት። ተመሳሳይ እድል ለዶክተር ዳንኤል ሰጣለሁ። ቀደም ያሉትን በኦሮሚያና በሌሎች የኢትዮጵያ አካባቢዎች የተካሄዱትን ጨምሮ አሁን በቅርቡ በጎንደር አቶ አበባው ደጋግሞ እንዳነሱት የወልቃይትን ጨምሮ እየታዩ ያሉ ለውጦች ምንድን ናቸው? ምንሻውስ? ዶክተር ዳንኤል።
እሺ፣ በጣም አመሰግናለሁ። እንደው ለመጀመሪያ ያህል አሁን የኢትዮጵያ ህዝብ ጥያቄ ሁልጊዜ ዋነኛ ጥያቄዎች ሶስት ናቸው ብዬ ጀምራለሁ። አንደኛ መሬት፣ ሁለተኛ መሬት፣ ሶስተኛ መሬት። ለምን ብትለኝ የኢትዮጵያ ህዝብ አገሩ መሬቱ ነው። ነጻነቱ መሬቱ ነው። ዋስትናው መሬቱ ነው። የኢትዮጵያ ታሪክ የሚነግረን ይሄ ነው። ከውጭ የሚመጡ ጠላቶች ሳይፈራ እድሜ ሳይወስነው ከሁሉም ዘር ተውጣቶ በደሙ በአጥንቱ አገሩን መሬቱን ነው የጠበቀው ኢትዮጵያ ህዝብ። ይህንን ታሪክ ይህንን ኩራት ማርክስን ሌኒንን ማሆን በማንበብ አታገኝም። የኢትዮጵያን ታሪክ ለማወቅ ለመረዳት ስትችል ብቻ ነው። ሶስት አመተ ምህረቶች ጠቅሳለሁ። አንደኛ በ1967 አመተ ምህረት የመሬት አዋጅ ወጣ። ያ የመሬት አዋጅ ምን አደረገ? የኢትዮጵያን ህዝብ በሙሉ መሬቱን ቀማ። በከተማ በገጠር ደሃ ሀብታም ሳይል ሁሉንም ቀማ። የራሱን የግል የጭራሹ ሳይቀር መሬት የመንግስት ተባለ፣ ተወሰደ። በ1983 ዓመተ ምህረት ይሄ አሁን ያለው መንግስት መጣ። አሁንም መሬትን የቀማውን አልመለሰም። የተቀማውን የመሬት ይዞታ አላካሄደም። ክፍለ ሀገር አስተዳደር የተባለውን በዘር አስተዳደር ጠቃ። ከዛ ህዝቡ ደህየ አገር ምን መሆን እንዳለበት ሊያውቅ አልቻለም። አገሩን እየጣለ ይወጣል ወጣቱ። አገር ምንድን ነው ያለ መንግስት? ወንድሜ አቶ አበባ አያሌው ምን አሉ? ህገ መንግስት፣ ህገ መንግስት የተባለው የህዝብ አይደለም። የህዝብ ህገ መንግስት አይደለም። ህዝብ አልጻፈው። አሸንፈናል ያሉ አማጽያን በውጭ ሀይሎች በመረዳት እንደ አሜሪካን አይነት በህዝቡ ላይ የፈለጋቸውን ጽፈው ይህንን ተከተል አሉ። አሁን ወደ 2008 እንሄድ። ወልቃይት ጠገዴ፣ የጎንደር በቃኛል፣ አመረረ፣ ተነሳ። የኔ ወንድም ምንድን ነው ያለው? አማራ፣ ኦሮሞ፣ ትግሬ፣ ጉራጌ ሁሉም አንድ ነው። አንድ ሀገር፣ አንድ ህዝብ፣ አንድ ሰንደቅ ዓላማ ነን አለ። በቃ ታሪክን ለመጥቀስ ያህል በ1940 የመጀመሪያ ወያኔ አመፀ። ትክክለኛ አመፅ፣ በጣም የሚደገም ምንድን ነው ያሉት? ሶስት ጥያቄዎች። አንደኛ ገዢያችን እግዚአብሔር ነው። ሁለተኛ ሃይማኖታችን ዮሐንስ ነው። ሶስተኛ ሰንደቅ ዓላማችን ኢትዮጵያ ነች። ራሳችንን እናስተዳድራለን። ይሄኛው ወያኔ በፍጹም ግንኙነት የለውም ከትግራይ ህዝብ ጥያቄ ጋር። የጎንደር ህዝብ ያነሳው ከዚህ በፊት እንዳልኩት በ1900 እንግዲህ የዛሬ 70 ዓመት ገደማ የትግራይ ህዝብ እንዳነሳው ነው። አሁን ወደ ወልቃይት እንመለስ፣ ወደ ጠገዴ። እዚህ ላይ በዚህ አካባቢ የሚኖሩ ትግሬዎች፣ ጎንደሬዎች፣ ሌሎችን አትኩረን ተመልክተን እንደሆነ አንድ መሪ ምንድን አሉት በሰልፍ ላይ በአማርኛ እንናገራለን እንናገር ኖረናል በትግርኛ ስንናገር ኖረናል በአረብኛ ስንናገር ኖረናል ለምንድን ነው ትግርኛ ተናገሩ የምትሉን አብረን ነው የኖርነው ተዋልደናል አብረን ተጋድለናል አብረን ሰርተናል በነገራችን ላይ ተከዘን ተሻግሮ የትግራይ ህዝብ ለምንድን ነው ወደ ጎንደር የገባው ስራ ፍለጋ ከጥንት ጀምሮ እዛ ሰፈረ ኖረ በደቡብ ኢትዮጵያን ብትሄድ ይህንን ታያለህ ይሄ ነው
የስር መሰረቱ ጥያቄዎች ሰፋ ሊሉ ይችላሉ ባጫጭሩ ወደሚመለሱ ትኩረት ወደሚነሳባቸው ጭብጦች ከመሻገሬ በፊት አስተያየት ሰጥተዋል ዶክተር ዳንኤል አቶ አበባው ህገ መንግስታዊ የማንነት ጥያቄ ነው መሰረቱ ላሉት ህገ መንግስት የተጻፈው በገዢ ኃይል ነውና ህዝብ አልጻፈውም ብለዋል በመሰረቱ በማን ይጻፋል እንዴት ይጻፋል እንዴት ነው በህዝብ ይጻፋል የሚለው አስተሳሰብስ ተጨባጭ ነው ነው
ሊጻፍ ነው ጥሩ ጥያቄ ነው ሊጻፍ እኮ ነው ህዝብ እኮ አሁን ተነስቶ እጽፋለሁኝ ወይ የህወሓት አስተዳደር አልፈልግም ቁጭ ብዬ እነጋገራለሁ እኮ ነው የሚለው ትግራይ ህዝብ ቁጭ ይላል ሸዋም ቁጭ ይላል ጎጃምም ቁጭ ይላል ወለጋ ቁጭ ይላል ባሌ ቁጭ ይላል ህዝቡ ይቀመጣል ያውቃል ህዝቡ እኮ እንመራለን ከሚሉት በእውነቱ በብዙ እጥፍ ልቆ የሄደ ነው ደሀ ቢሆንም ኩሩ ህዝብ ነው ይሉኝታ አለው ፈሪሃ እግዚአብሔር አለው አብሮ ኖሯል እርስ በርሱ ተጋብቶ ተከባብሮ ተካፍሎ ኖሯል የተቀረው ዓለም ወደ ደረሰበት ዲሞክራሲ መሄድ ይችላል የኛ ስራ በተለይ ተማርን የምንል ሰዎች ይህንን ህዝብ ተቀምጦ እንዲነጋገር ከኛ ይበልጥ መናገር ይችላል በነገራችን ላይ መደማመጥ ይችላል ይህንን የጠየቀው ህዝቡ አድምጡን አትሰሩን አትተኩሱን አው አትተኩሱብን አትግደሉን አሁን በእውነቱ በዚህ በቪዲዮ ላይ የምናየው ያሰቅቃል። እንዴት ነው የሰው ልጅ በዱላ እንደዚህ የሚደበደበው? አዲስ አበባ ውስጥ አዲስ አበባ በሙሉ እስር ቤት ነው። አዲስ አበባ ምንም ማድረግ አትችልም። ጎንደር ነው አሁን የተነሳው። አንድ ህዝብ ነው ቆርጦ ተነስቷል። ጎጃም እንደዚሁ እና ተሰብስቦ መጻፍ ይችላል።
መልካም የህዝብ ድምጽ አልተካተተም ነው ያሉት አቶ አበባው በዚሁ ርዕስ ላይ እድል መስጠት ስላለብኝ ነው የህገ መንግስት ጉዳይ ተነስተዋልና ባጭሩ ግን በሁለት ቃል ይመልሱልኝ ዶክተር ዳንኤል ይሄው ራሱ ያለው ህገ መንግስት እንኳን ሌሎች ጥያቄዎች የሚያነሱ ወገኖች እንዳሉ ሆነው በአግባቡ በተግባር መዋል ያልቻለው መንግስት ራሱ ነው የሚለው ጥያቄ ለአመታት ሲነሳ ቆይቷል በተቃዋሚ ወገኖችም ሆነ ህገ መንግስቱን ጥሷል የሚል ክስ ነው በመንግስቱ በራሱ ላይ የሚቀርበውና ከዛ አንጻርስ ሌላ ህገ መንግስት የሌሎች ድምጽ የተካተተበት መጻፍ አንድ ነገር ነው ያለው አለመከበሩስ አቶ አበባው እንደሚሉት
አየ እዚህ ላይ በጣም መጠንቀቅ አለብን አቶ አሉላ አንድ ምሳሌ ልስጥ በግራጫ ነው በዩሮፒያን አቆጣጠር 93 እና 94 ደቡብ አፍሪካ ነበርኩ እኔ በዛን ሰዓት ጎበዙ ኔልሰን ማንዴላ ብቻቸውን ከዲክለርክ መንግስት ጋር ውይይት አካሄዱ ነበር የተባበሩት መንግስታት ውስጥ የሚሰሩ ሰው አማካይነት ነው የሄድኩት። ምንድን ነው የመጀመሪያ ጥያቄያቸው ኔልሰን ማንዴላ? በነገር ላይ እኔም የጻፍኩት አለ እዛ እኔ ዌብሳይት ውስጥ አለ ኢትዮ ሚዲያም ላይ ጽፌያለሁ። ኢትዮጵያን ይህንን እንዲከተሉ እንዲማሩ ከኔልሰን ማንዴላ ምንድን ነው ያሉት? በእናንተ ህገ መንግስት እነ ዲክለርክ ምን አሉ? ተወዳደሩ ግቡና ኤኤንሲ የተቀረችትን ሁሉ በምርጫ ተወዳደሩ አሉ። ኔልሰን ማንዴላ ዋዛቸው አልነበሩም። እናንተ በጻፋችሁት ህገ መንግስት የእኛ መወዳደር ምንም ውጤት አያመጣም፣ ሁላችንም ተሰብስበን እንጻፈውና የሁሉንም ጥቅም የሚወክል ህገ መንግስት ሲወጣ ያን ጊዜ ነው መወዳደር ምን ችለው አሉ። ሁሉም ተባብሮ አዲስ ህገ መንግስት ተጻፈ። ብዙ ጊዜ የፈጀ በእውነቱ በጥልቅነቱ ከአሜሪካን ከዩሮፓውያን አገሮች የላቀ ህገ መንግስት ነው የወጣው። የደቡብ አፍሪካ ህገ መንግስት የሚለውን እንኳን አላከበራችሁም ማለት የአቅም ማነት ነው። ህገ መንግስቱ ምንም ነገር ሊያደርግ አይችልም። አንዱ አንቀጽ አንዱን ይጨፈልቃል፣
መልካም። ይሄ ራሱን ችሎ በስፋት የሕገ መንግስት ጥያቄ ምንነቱን ጭምር በዝርዝር ጥያቄዎች መታየት ይጋብዛል። በተነሳው ነጥብ ጋባዥነት ነው በተከታታይ ጥያቄ ያነሳሁት። ታዲያ ሕገ መንግስታዊ የማንነት ጥያቄ አሁን ለሚታዩ ችግሮች መሰረት ነው ብለዋልና አቶ አበባው አያሌው፣ ቀደም ብሎ በዶክተር ዳንኤል የተገለጹትን ጨምሮ በእርሶ እይታስ?
እኔ እንግዲህ ይሄን ነገር ዶክተር ዳንኤል ያነሱት ልክ ነው። ሕገ መንግስቱ በእርግጥ ብዙ ነገር አለው። ግን ደግሞ ሕገ መንግስት ነውና በዚህ ኢትዮጵያ ተብሎ በተከለለው ወሰን ውስጥ ያለን ሰዎች ይህን መተዳደራችን አይቀርም። ለምን? ዜጋ ነን፣ እንኖራለን፣ እንገብራለን። እስከ ገበር እስከ ኖርን ድረስ ደግሞ ይሄ ሕገ መንግስት ተሻሻለም አልተሻሻለም አሁን እየገዛን ያለ ይሄ ነው። ዜጋው ተገዥ ሆኖ ግን መንግስት ለሕገ መንግስቱ የማይገዛበት ምንም ምክንያት ያለ አይመስለኝም። አንድ ያ ነው። እና ትልቁ ነገር ምንድን ነው? ሕገ መንግስት ብለን እስከተቀበልን ድረስ መሆን ያለበት መንግስት ሕገ መንግስቱን አክብሮ ዜጋው ሕገ መንግስቱን አክብሮ እስካልተሻሻልን ድረስ ማለት ነው። ያ ሕገ መንግስቱ ለምን እንዲሆነ የሚለውን ነገር ወደዛ አይወስደንም። ግን ሕገ መንግስት መሻሻል አለበት። አንደኛ ሕገ መንግስቱ ችግር አለበት። ዶክተር ዳንኤል እንደሚሉት ይሄ አሜሪካም አረቀቀው ምንም አረቀቀው እንግዲህ በሀገሪቱ ህግ መሰረት ታውጇል። ይሄ ህገ መንግስት ተቀባይነት ያለው ነው። እስካለ ድረስ ደግሞ ያን የሚሻሻልበትን መንገድ መፈለግ አለብን፣ ሁላችንም ኢትዮጵያውያን የሆኑ ዜጋዎች ማለት ነው። ትልቁ የህገ መንግስት ችግር መጀመሪያ ላይ አንዱን ትልቅ አንዱን ትንሽ ማድረጉ ነው። ራሱ ፕሪያምብሉ ላይ እኛ መግቢያ ብለን ነው እንደ መቅድም እናንሳውና እዛ ላይ እንኳን ስናነሳው ማለት ነው መጪው የጋራ እድላችን መመስረት ያለበት ከታሪካችን የወረስነውን የተዛባ ግንኙነት ብሎ ነው የሚጀምረው።
የተከበራችሁ አድማጮች፣ በተለያዩ የሀገሪቱ ክፍሎች እየታዩ ያሉትን ቀውሶች መንስኤዎች ምንነት በመገምገም ሁነኛ የመፍትሄ አማራጭ ለመፈንጠቅ የታለመው ውይይት አልተቋጨም። ተከታዩ በነገው ምሽት ይቀርባል።